የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሰኞ መስከረም 19 2012 ዓ.ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
በአማራ ክልል የቅማርት ማህበረሰብ በሚኖርባቸው የማዕከላዊ ጎንደር ቦታዎች ታጣቂዎችና የክልሉ የጸጥታ ኃይል መጋጨታቸው ተሰምቷል።
በተለያየ አካባቢ በመደራጀትና ስልጠና በመውሰድ ተመሳስሎ ሰርጎ በመግባት ማህበረሰባችንን እየበጠበጠ ያለ ቡድን አለ።
የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ ናቸው። ሙሉ ዘገባው በምሽቱ ይደመጣል። በሌላ ዜና በሺዎች የሚቆጠሩ የኦርቶዶክስ እምነት አማኞች ዓመታዊውን የግሸን ደብረ ከርቤ በዓል ከነገ በስቲያ ያከብራሉ። የዋዜማውን ድባብ እናቋድሳችኋለን።
አብሮ መብላት መጎራረስ ያለባት ሀገር ኢትዮጵያ ናት። ስለዚህ አብሮነትን ከሁሉ በላይ የምታንጸባርቅ እቁብና እድር ያላት ሀገር እኮ ኢትዮጵያ ናት።
ሊቀ ትጉሃን ደረጀ ነጋሽ ወይን ናቸው። ሙሉ ዘገባው በተመሳሳይ በምሽቱ ይደመጣል። ከነዚህ ዘገባዎች በተጨማሪም ወደ ደቡብ ኢትዮጵያ ቅንተን ከቀንዲል መስራች ጋር ቆይታም ይኖረናል።
ቀንዲል ማለት ቅን ነገር ድል ማድረግ ማለት ነው፣ ወይ ቅን ነገር ታርቶ ድል ማድረግ ማለት ነው። ዩኒቨርሲቲ ያለን ዩኒቨርሲቲ ተማሪዎች ላይ ተጽዕኖ እንዲፈጥር የተመሰረተ ክበብ ነው። አሁን በጣም ብዙ ነገሮችን እየሰራ ይገኛል።
ሀና ኃይሉ ናት፣ በጎ ፈቃደኛ እንዲሁም የማህበራዊ ለውጥ አቀንቃኝም ናት። አብራን ታመሻለች። ከዚህ በተጨማሪ የቴክኖሎጂው መንደር መፈተሻችን አይቀርም። አንድ ሙዚቃም ጀባ እንላችኋለን። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉ አስቀድመን እናመሰግናለን።
ከዜናዎቹ ጋር ተመልሰን መጥተናል። የሶማሊያ መንግስት ሀገሪቱን ለማረጋጋትና የህዝቡን የኑሮ ሁኔታ ለማሻሻል የሚያደርገው ጥረት በተፈጥሮና በሰው ሰራሽ ቀውሶች እየተሰናከለ መሆኑን አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ጠቢብ አስገንዝበዋል። የመንግስታቱ ድርጅት የሰብአዊ መብት ካውንስል ጠቢቡ ያቀረቡትን ዘገባ መመልከቱን ዘጋቢያችን ሊሳ ሽላን ከጀኔባ በላከችው ዘገባ ጠቅሳለች።
በየዓመቱ ይህ ወቅት ህንድ ውስጥ የመንሱን ዝናብ ጋብ የሚልበት እንደሆነ ቢታወቅም ባለፉት 3 ቀናት በጣለው ዝናብ ከመቶ በላይ ሰዎች ሞተዋል። አንድ ትልቅ ከተማ ተጥለቅልቋል። የባቡርና የመንገድ መስመሮችም ተስተጓጉለዋል። ቢሄርና ኡፓር ፓርዴሽ የሚባሉ ከሁሉም ድሆቹ ክፍለ ግዛቶች ከባድ ችግር ውስጥ ወድቀዋል። ይህ ሰሜን ህንድ ውስጥ የደረሰው የወረደው ዶፍ ተከትሎ የአየር ንብረት ለውጥ አዋቂዎች ስለ አየር ሁኔታዎች በከባድ ሁኔታ መቀየር በአዲስ መልኩ ማስጠንቀቂያ እያወጡ ነው። የአየር ሁኔታ ለውጦቹ እጅግ ብዛት ያለው ህዝብ በሚኖሩባቸውና ያለቅድ በተመሰረቱ የህንድ ከተሞች በተደጋጋሚ ከባድ ፈተና እንደሚደቅኑ ነው ያስጠነቅቁት።
በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በወንጀል የሚያስጠይቅ ጥፋት ፈጽመው እንደሆነ በምክር ቤት ምርመራ መክፈትን የቀሰቀሰውን መረጃ የሰጡት ተቆርቋሪ ግለሰብ ማንነት መጠበቅ አለበት በማለት ጠበቆቻቸው አጥብቀው እያሳሰቡ ናቸው። ፕሬዚዳንቱ በበኩላቸው ከወንጀለኛው ሰው ጋር መገናኘት ይገባኛል ብለዋል።
የመን ውስጥ በሁቲ አማጽያን ተይዘው የነበሩ 290 ሰዎች ተለቀቁ። ዓለም አቀፍ ቀይ መስቀል የእስረኞቹን መለቀቅ በማስተባበር ረድቷል። ቀይ መስቀል ባወጣው መግለጫ ከተለቀቁት መካከል 42ቱ በቅርቡ ዳማር ውስጥ በሚገኝ ማቆያ ማዕከል ከተፈጸመው ጥቃት የተረፉ ናቸው። ያን ጥቃት ያደረሰው ሁቲዎቹ ጋር እየተዋጋ ያለው ሳውዲ መራሹ ጥምረት ነው ተብሎ ተወንጅሏል። ዓለም አቀፍ ቀይ መስቀል ባወጣው መግለጫ እንዳለው የእስረኞቹን ማንነት በመለየትና በማረጋገጥ ሂደት እርዳታ ሰጥቷል። ከተለቀቁ በኋላ የት መሄድ እንደሚፈልጉ የጤናቸውንም ይዘቷ ገምግመዋል።
አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገራለን። በአማራ ክልል በማዕከላዊ ጎንደር በተለይ የቅማንት ማህበረሰብ በሚኖርባቸው ስፍራዎች ከሰሞኑ በታጣቂዎችና በክልሉ መንግስት የጸጥታ ኃይል መካከል ግጭት መቀስቀሱ ተሰምቷል።
ከአምስት ቀናት በፊት ጀምሮ በተፈጠረው በዚህ ግጭት የሰው ሕይወት መጥፋቱን ንብረት መውደሙንም የክልሉ የፖሊስ ኮሚሽን ኮሚሽነር ተናግረዋል። አስቴር ምስጋናው ዝርዝር ጉዳዩን ታሰማናለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ ለአሜሪካ ድምጽ በሰጡት ቃል በማዕከላዊ ጎንደር ዞን ጭልጋ ወረዳ በተለይ የቅማንት ማህበረሰብ በሚኖርበት አካባቢ ከአምስት ቀናት በፊት ጀምሮ ይንቀሳቀሳሉ ባሏቸው ታጣቂዎችና በክልሉ ልዩ ኃይል መካከል በተፈጠረው ግጭት የሰው ህይወት ጠፍቷል፣ ንብረት ወድሟል ሲሉ ቃላቸውን ሰጥተዋል።
ማዕከላዊ ጎንደር ጭልጋ የሚባል አካባቢ የቅማንት ማህበረሰብ የሚኖርበት አካባቢ ነው። እነሱ ያቀረቡት የጠየቁት ጥያቄ አለ። መንግስት በኩል መልስ የሚሰጠው መልስ ሰጥቶታል። ግን ያን ጥያቄ እንዲመለስ መፈለግ ብቻ በማይመስል መንገድ ከተለያየ አካባቢ በመደራጀትና ስልጠና በመውሰድ ተመሳስሎ ሰርጎ በመግባት ማህበረሰባችንን እየበጠበጠ ያለ ቡድን አለ እና ግጭቱ ነበረ። ልክ ነው። አሁንም የክልላችን ፖሊስ ኃይልና የመከላከያም ገዛ እያደረገ ለመፍታት በሙከራ ላይ ነን ያለ ነው።
ስማቸው እንዲጠቀስ ያልፈለጉ የቅማንት ማህበረሰብ አባል የሆኑ አስተያየት ሰጪ ግጭቱ ተነሳበት ያሉትን ምክንያት ለአሜሪካ ድምጽ ሲገልጹ
ችግሩ የተፈጠረው ቅማንት ኮሚቴውን መያዝ መቻል አለብን ወንጀለኛለን ነው ብሎ ያሰማራሉ። ይንካለ
ምን ያህል ሰው ሞቷል? ንብረት ላይ ጉዳት ደርሷል?
በንብረት የሚያበቃ ነገር የለም። ጉዳት ግን በቃ አሁን በውል ማወቅ አንችልም። ወደ 8 ሰው አካባቢ ምሮብናል። ወደ 7-8 አካባቢ ቆስለኛለን።
የቅማንትን ህዝብ መጥቶ እየጎዳ ያለው ፋኖ ነው ብለዋል እና ፋኖ መሆኑ ማረጋገጫችሁ ምንድን ነው?
ፋኖ የሚባለው ራሱን የቻለ ህብሱም የራሱን የቻለ የራሱ ልብስ ነው ያለው። ፋኖ ነው የሚለው ራሱን የቻለ ያሳቸው ደግሞ የአማራ ክልል ያው የራሱን የሆነ ጽንፈኛ ኃይልን የሚመራው
የፋኖ ጦር ከክልሉ መንግስት ታዞ ነው የመጣው ከጸጥታ ኃይሉ ታዞ ነው የመጣው ብሎ ለመናገር መነሻችሁ ምንድን ነው?
መነሻችን አቶ አገኘው ተሻገር ስልጋ ላይ ብለዋል። ከ3 ቀን 4 ቀን በፊት
እሺ
የጸጥታ ኃይሉን ይዘው ይህን ማለት ይህን የፋኖ የምንለውን ቡድን ይዘው
እሺ
አንድ ቀን ስብሰባ መርተው ውለዋል።
ምን አሉ?
በቃ በዚህ ስብሰባ ማንም ያሉ ቀበሌዎች ወደ 6-7 ቀበሌዎች የችግር ቦታ ስለሆኑ ቀጠና ስለሆኑ እኒህ ቀጠናዎች መፈተሽ መቻል አለባቸው። አንድ ከዛ ውጭ ኮሚቴን እስከ 30 ድረስ እና ተጠርጣሪ የሚባሉ ሰዎችም እስከ 30 ድረስ ያለን የሌለን ኃይል አሟጠን ሙሉ በሙሉ ወደ መንግስት እጅ እናስገባለን። ስለዚህ የዚህ አንድምታ ደግሞ ተብሎ ፋኖ ነው ተብሎ ነው የተሰጠው ተልእኮ። ከዛ ውጭ የመጣው ኃይል ፋኖ ግማሹ ባዶ ነው ምንም የሌለው ማለት ነው። መሳሪያ ምናልባት ከሌለ ነው መሳሪያ ነው የመጣ ነው። የሚገርምሽ ማለት ልብሱን ብቻ ልብሶ ምንድን ነው ሲባል እዛው ገለ ማርከህ ጥይትህን ታነሳለህ ተብሎ የመጣ አካል ነው። ከዛም በላይ ሲመጣ በመኪና ነዳጅ ተጭኖ በጀሪካ ተጭኖ ገጀራ ተይዞ ይሄንን እያየን እንዴት እናደርግ ነው? ልዩነቱ ምንድን ነው? የእኛ ሂዶ አይደለም እዛ ቦታ የሚሞተው የእነሱ መቶ ነው የሚሞተው ቦታው። እኛ ሌርንም ችግረኞች አይደለንም። እኛ እንደ ሲታይ ለምን ሲባል ከቦታችን ነው እየሞትን ያለ ነው። ስለመጡን ራሱን ለመከላከል የሚያደርገው ጥረት
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ በበኩላቸው የክልሉ መንግስት ፋኖ የሚባል ጦር የለውም ነው ያሉት።
ፋኖ የሚባል ጦር የለም፣ እውነታው ይሄ ነው።
የአማራ ክልል ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር አጀንዳ የተሰጠው አካል በቅማንት ህዝብ ጥያቄ ስም አካባቢውን እያተራመሰ ነው ብለዋል።
በክልሉ ውስጥ በህዝቦች መካከል ግጭት እንዲነሳ የማድረግ አጀንዳ ይዞ የሚሰራ ኃይል አለ። ይሄ ኃይል አሁን ጽንፈኛ የቅማንት ኮሚቴ አባላት ክልሉን ማተራመስ እንዲችሉ ማስታጠቅ ነው አንደኛው። ባለፉት ዓመታት እኔም ወደዚህ ቢሮ ከመምጣቴ በፊት ጀነራል አሳምረው በነበረ ጊዜ፣ ከዛም በፊት ሌሎች ቢሮ ኃላፊዎች በነበሩበት ጊዜ ግጭት ነበር። ስለዚህ እዚህ ቢሮ ያለ ሰው በሙሉ ለቅማንት ጽንፈኛ ኮሚቴ ጠላት ነው። ጀነራል አሳምነው ነበር ጠላት ነው። ከዛ በፊት አቶ ደስ ያሰሜ ነበር ጠላት ነው። ከዛ በፊት አቶ እዘዝዋሲ ነበር ጠላት ነው። አሁን ደግሞ እኔ የመጣሁ ጠላት ነኝ። ስለዚህ አጀንዳ መቅረጽ ነው። ለዚህ ቢሮ ላይ የምንመደብ ሰዎች ህግና ስርዓት ለማስከበር በምናደርገው እንቅስቃሴ ስም ማጥፋት ነው፣ ስም ማብጠልጠል ነው። በእርግጥ ነው አቶ አገኘው መጦ እዛ አካባቢ ያሉት ነገር ስህተት ነው። አልሄድኩም። ብሄድ ግን ቦታው ላይ ተገኝቼ ማስተባበር፣ ህግን ለማስከበር ስራ ከጓደኞች ጋር መስራት መቻል አለብን። ስለዚህ ፋክቱ ይሄ ነው።
አቶ አገኘው ከቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ ላሉት ማረጋገጫዎት ምንድን ነው ተብለው ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ
ከኋላ ኃይል መኖሩን ማረጋገጫችን ምን መሰለ? አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረየስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ከየት እንደ ጨርቃጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶለት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፉ አይችልም። ይሄን ኃይል ኬንያ ሊደግፉ አይችልም ወይም ሌላ ኃይል ሊደግፉ አይችልም። ሊደግፉ የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው።
ኮሚሽነር አበረ በበኩላቸው ችግሩን እየፈጠሩ ያሉት ትህነግ ወይም ህወሓት አሰልጥኖ ወደ አካባቢው የላካቸው ኃይሎች መሆናቸውን ገልጸዋል።
እነዚህ ሰዎች ሰልጥነው የሚመጡት ከጎረቤት ክልል ትህነግ የሚባል ድርጅት ነው እያሰለጠነ የሚልካቸው። ይህ በቂ ማስረጃ አለን። ለመላው ህዝባችን፣ ለአማራ ህዝብም፣ ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትህነግ የሚባል እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነግ የተባለ ደን የጠማው ድርጅት ነው። ከህፃናት፣ ከሴቶች፣ ከአዛውንቶች መሀል ሆነው ነው የሚተኩሱብን ያለው ወደኛ ኃይል። ቤት ውስጥ ሆነው ነው የሚመጡት የኛን ኃይል። ይሄ ደግሞ የተሰጣቸው ትሬኒንግ ነው። የት እንደሚሰለጥኑ እንዴት እንደሚሰለጥኑ በቂ ማስረጃ አለን። ግን ይህንን ህዝባችን ሰዓቱን ለጊዜው ሲደርስ ለህዝባችን ይፋ እናደርጋለን። የኛ ልዩ ኃይል የኛ ፖሊስ ህዝብ አንመታም እያለ እየተተኮሰበት ዝም ብሎ እያየ ነው የነበረው። የአማራ ልዩ ኃይል የአማራ ፖሊስ አይምታ ይሉናል። በአማራ አስተዳደር ስር እየኖሩ እንደዚህ አይነት ነገር ተቀባይነት የለውም። ህዝባችንን ይህን እንዲያውቀው እንፈልጋለን። የሲቪል መኪና የሲቪል ተሽከርካሪ መንገደኞችን እኮ ነው በድንጋይ እያንከባለሉ ከተራራ ላይ በጥይት ጎማውን እየመቱ እንዲከባለል እያደረጉት ያለ ይህ ኃይል ነው በእኛ ላይ እየተኮሰን የሚበጠብጣል። ይህ ኃይል ደግሞ ትግራይ ሰልጥኖ የሚመጣ ኃይል ነው። ይህ ግልጽ መሆን አለበት። ለትግራይ ህዝብም ጭምር ነው ይህን መልእክት የማስተላልፈው። የትግራይ ህዝብ ከአማራ ህዝብ ጋር ጠብ የለውም። እናው ሀውዚን ላይ ሲያስጨፈጭፉ የነበሩ ግን ያን ሁልጊዜ አንድ አይነት ሜትድ የሚከተሉ ያረጀ ድርጅት ግን አሁንም የአማራ ክልል እንዲበጠበት ስለሚፈልግ ይህን እየሰራ ነው ያለ። እዚህ አጋጣሚ የአማራ ወጣት የአማራ ህዝብ አንድነቱን ጠብቆ ይህን እኩይ ድርጅት እንዲታገለው ትሪ እናስተላልፈ ወዳለሁ።
የህወሀት ከፍተኛ አመራሮች ከዚህ ቀደም በሰጧቸው አስተያየቶች ከታጣቂዎች ጀርባ መሽጎ ያዋጋል በሚል አዴፓ በፓርቲያቸው ላይ የሚያቀርበውን ውንጀላ በጽኑ ማስተባበላቸው ይታወሳል። የሰሞኑን ግጭት መነሻ በማድረግ ከፓርቲው ተጨማሪ አስተያየት ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። ከባህር ዳርና ከመቀሌ የምናደርገውን ጥረት በመቀጠል እንደተሳካ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገበው እናመሰግናለን። ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ነው በመደመጥ ላይ የሚገኘው።
በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል ይገኝባታል ተብሎ የሚታመንባት ግሸን ደብረ ከርቤ ከሰሞኑ በሺዎች የሚቆጠሩ ምዕመናን ይታደማሉ ተብሎ ይጠበቃል።
ምዕመናኑ ከነገ በስቲያ ዓመታዊውን ክብረ በዓል ለማክበር ነው ወደዚያ ማቅናታቸው በዋዜማው በስፍራው የሚገኘው ዘጋቢያችን መስፍን አንዳርጌ የመስቀል በዓል እንዲሁም የቱሪዝም ቀንን አከባበር ተከታትሏል። ዘገባው የሚጀምረው በዚያ ያገኛቸው ሊቀ ትጉሃን ደረጀ ነጋሽ ዘወይን ስሜታቸውን ከሚያጋሩበት ነው።
ወደ 18 ሀገራት ተዘዋዝሬ አይቻለሁ። አውሮፓ፣ መካከለኛው ምስራቅ፣ አፍሪካን አይቻለሁ። ሲጀምር በዓል ማለት አከባበር ያለው ኢትዮጵያ ውስጥ ነው። ስነ ስርዓቱ ከአነጋገራችን ጀምሮ ሰላምታችን፣ በውጭው ሀገር እኮ ጉድ ሞርኒንግ ሲባል ጉድ ሞርኒንግ ነው፣ እንደምናደርክ ሲባል እንደምናደርክ ነው። ኢትዮጵያ ውስጥ ግን እንደምናደርክ ሲባል እግዚአብሔር ይመስገን ነው። በሰላምታችን ላይ እግዚአብሔር የሚከብርባት ሀገር ብቸኛ ሀገር ኢትዮጵያ ናት። አብሮ መብላት መጎራረስ ያለባት ሀገር ኢትዮጵያ ናት። ስለዚህ አብሮነትን ከሁሉ በላይ የምታንጸባርቅ እቁብና እድር ያላት ሀገር እኮ ኢትዮጵያ ናት እና ባህሎች እሴቶቿ የደመቁ እንዲሁም ማንኛውም ክብረ በዓሏ ደስ የሚለው ሀገር ኢትዮጵያ ነው።
መስቀልን ስናከብር ስለ ፍቅር እናስባለን። መስቀልን ስናከብር በመስዋዕትነት ለሌሎች ክብር መስጠትን እንማራለን ይላሉ።
የክርስቶስን መንገላታት መሞት እናስባለን። 6666 ጊዜ መገረፉን እናስባለን። ሳዶር አላዶር ዳናት አዴራ ሮዳስ በሚባሉ አምስቱ ቅንዋተ መስቀል መቸንከሩን እናስባለን። መጠማቱን መራቡን እናስባለን። ራቁቱን መዋሉን እናስባለን። ጨረቃ ብርሃን መከልከሏን፣ ፀሐይ መጨለሟን እናስባለን። ከዋክብት መርገፏን እናስባለን። ይህ ሁሉ የሚታሰብበት መስቀል ስለሆነ በመስቀል ጥልን ስለገደለ አሁን ሁላችንም ከዘረኝነትና ከክፋት ወጥተን በኢትዮጵያ አንድነት በቀደሞ ማንነታችን ልንቀጥል ያስፈልጋል። በዘር ሳንለያይ፣ በተንኮል ሳንለያይ ኢትዮጵያዊ ጥንታዊ ታሪካዊ ሀገር እንደሆነች በማመን እንደ ቀደመው በፍቅር በሰላም እንድንመላለስ ያስፈልጋል። በኢትዮጵያዊነታችን ልንኮራ ነው እንጂ አንገታችን ልንደፋ አያስፈልግም። ይሄ የመከራው ዘመን የጨለፋ ዘመን ያልፋልና ሁላችንም ወደ እግዚአብሔር እንድንመለስ አደራ እላለሁ።
ካለፉት ዓመታት የላቀ ብዙ ምእመን በዓሉን በስፍራው ተገኝቶ የማክበሩ ምስጢር ምን ይሆን? የረሳ አድባራት ግሸ ደብረ ከርቤ ገዳም ዋና አስተዳዳሪ ቆሞስ መምህር አባ ላይኩን እንደፍራው
አንደኛ ትውልዱ ኦርቶዶክስ ላይ ዓለም አቀፍም ሆነ አገራዊ ጥሩ አይሆኑ ይታዎችም ስላሉ ህዝበ ክርስቲያኑ ሃይማኖቱን እንዲጠብቅ ቤተክርስቲያኑን እንዲጠብቅ አንድነትን እንዲያጸና አድርጎታል የሚል ሐሳብ ነው ያለኝ። ሁለተኛው ምንድነው? በተለያዩ ጊዜያት ስለ ግሸ ደብረ ከርቤ በተለያዩ ሚዲያዎች ይነገራል። በተለያዩ ቤተክርስቲያን መድረኮችም ስለ ደብረ ከርቤ ስለ መስቀሉ ሰብኮ ግሸ ደብረ ከርቤን ሳይወሳ የሚቀር ተባች ስለሌለ በዚህ ምክንያት ነው ህዝቡ እየበዛ የመጣው።
ይህ አንድነት ልዩነትን ለሚሰብኩ፣ ይህ ፍቅር ጥላቻን ለሚዘሩ፣ ይህ መተሳሰብ ግጭትን ለሚያቀነቅኑ አካላት የማንቂያ ደውል የማስተማሪያ ፊደል ነው ይላሉ መምህሩ።
ኢትዮጵያ ከአፍሪካ ሀገራት አንድነቷ፣ ክብሯ፣ ሉዓላዊነቷ ተጠብቆ የቆየው ህዝቡ አንድ ሆኖ ስለጸለየ፣ ህዝቡ አንድ ሆኖ ጥላትን መከላከል ስለቻለ ነው እንጂ በቋንቋ በብሔር መከፋፈል የሀገራችን ብሎም የቤተክርስቲያናችን ታሪክ አይደለም። ይሄ ምንድን ነው? ለሚከፋፈለው ህብረተሰብ ወይም አካል ይሄ ትልቅ አስተማሪ ነው። የአንድ እናት ልጆች በምንም ተአምር ሊለያዩ አይችሉም። በአጠቃላይ በሀገራችን ብዙ ብሔሮችና ብሔረሰቦች አሉ። ሁሉም ብሔረሰቦች በአገልጋይነት በተገልጋይነት በሁሉም ዘርፍ ተገኝተው በዓሉን ያከብራሉ። ስለዚህ ከዚህ በዓል አንድነትን፣ ፍቅርን፣ ኢትዮጵያዊነትን እንማርበታለን ማለት ነው።
ይህ በእንዲህ እንዳለ በግሸን ደብረ ከርቤ ዓለም አቀፉ የቱሪዝም ቀን በክልል ደረጃ ለ27ኛ ጊዜ ሲከበር የተለያዩ የመንግስት አካላት ተገኝተዋል። መስቀሉን በመስቀለኛ ቦታ እናክብር ቱሪዝም ለስራ ፈጠራና ለተሻለ ህይወት በሚል መሪ ቃል ተከብሯል። የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ሱሌማን ሸቱ
ግሽን በየአመቱ ከ3000 በላይ ጊዜያዊ የስራ እድል ወጣቶች ይፈጠራልና የዓለም ቱሪዝም ቀን መርሁና ፕራክቲካሊ አሁን ምድር ላይ ያለው እኛ ግሽን ላይ የምናከብረው ከስራ እድል ፈጠራ አኳያ በጣም ተመሳሳይነት ያለው ነው ማለት ነው። ግሽን ከጥንታዊነቷና ከታሪካዊ ይዘቱ አኳያ በርካታ ነገሮች ተሰርተዋል ማለት አይቻልም። ዓለም አቀፍ ተደራሽነትን ቱሪዝም መዳረሻ ለማድረግ ማለት ነው። የውሃ ችግር፣ የመብራት በሚፈልገው ደረጃ አይደለም፣ የመንገድ ችግር በጣም መሰረታዊ ችግር ነው። ኢቭን እንግዶች መጥተው ማረፊያም አካባቢ ላይ እስከዛሬ የነበሩ በጣም እኛም እየገመገምናቸው የነበሩ ችግሮች ናቸው። በዚህ ደረጃ በሚፈለገው መልክ እንቅስቃሴም ተደርጓል ለማለት አይቻልም። እውነት ለመናገር አያስደፍርም። በዛ መልክ ሰርተናልም ለማለት ማለት ነው። በዚህ አመት ያው መንገዱ እንደሚሰራ በመንግስት በኩል ትልቅ ኮሚትመንት አለ።
በእለቱ ንግግር ያደረጉት የደቡብ ወሎ ዋና አስተዳዳሪ አማካሪ አቶ እጅጉ መላኬ በዓሉ በእምነት ልዩነት ተጽዕኖ በማይደረግበት ከምንም በላይ ሰውነት ትልቅ ክብር በሚሰጥበት ወሎ ላይ መደረጉ ጥልቅ ትርጉም እንዳለው ተናግረዋል። ምእመኑ ይህን ቦታ ያለ ምክንያት እንደማይመርጠውም ይጠቁማሉ።
ትንሹ አምባ ለመቶ ሺዎች እንደበቃች ሁሉ ለሁላችንም የምትበቃው ትልቁ ሀገራችን የምንሰባሰብባት እንጂ የምንበተንባት እንዳትሆን ከልብ የምንጸልይበት ብቻ ሳይሆን በዚህ አብሮነት ተምሳሌት ቅን ልቦና፣ በዘር ያልተመረዘ አቃፊ ህሊና፣ በሃይማኖታዊ ስነ ምግባርና በሞራል ሴቶች የታነጸ ስብዕና ባለቤት መሆን፣ ወንዙን መሻገር፣ ተራራውን መውጣትና ቁልቁለቱን መውረድ የሚያስችል ጉልበት ይሰጠን ዘንድ ምኞታችን የጸና ነው።
በዕለቱ ከ10 ሚሊዮን ብር በላይ የወጣበት ሙዚየም በደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ ተመርቆ ተከፍቷል። የሙዚየሙ መከፈት ዘርፈ ብዙ ጠቀሜታ እንዳለው የዞኑ ባህል ቱሪዝም መምሪያ ኃላፊ ገልጸዋል።
በጣም ደረጃውን የጠበቀ ጥራቱን በጠበቀ ማቴሪያል ነው ማለት ነው የተሰራው እና ከዚህ አኳያ የሙዚየም ደረጃ ስናይ በጣም ጥሩ በሚባል ደረጃ ነው። ያው ግሸን እንደምናውቀው በርካታ ቅርሶች አሉ። ነገር ግን እስካሁን ተጠብቀውና እንክብካቤ ተደርጎላቸው የአያያዝም ችግር ነበረባቸው። የአቀማመጥ ችግር ነበረ። በስርዓቱ አደራጅቶ ለማኖርም በጣም ችግር ነበረብን እዛ አካባቢ ላይ ማለት ነው። ስለዚህ ያንን በመሰረታዊነት ሊፈታ የሚችል ሙዚየም ነው የተሰራው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። አሁን ደግሞ ወደ ቴክኖሎጂ ነው የምናመራው። በየአመቱ በ10 ሺዎች የሚቆጠሩ አፍሪካውያን ተመሳስለው የተሰሩ መድኃኒቶች በመውሰዳቸው ምክንያት ለህመም ወይንም ለሞት ይዳረጋሉ። ካሜሮናዊው ፋርማሲስት ፍራንክ ቨርዝፍ ግን ብዙሀንን ከዚህ ክፉ ዕጣ የሚታደግበት መሳሪያ ፈጥሯል። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አእምሮ የሚጠቀመው መሳሪያ አንድ መድኃኒት ትክክለኛ መሆን አለመሆኑን ይመረምራል። የአንዝዋንኩን ዘገባ ሀብታሙ ስዩም ወደ አማርኛ እንዲመልሶታል።
ዶክተር ሊዮኔል ናና እንደሚሉት ተመሳስለው የተሰሩ መድኃኒቶችን በመውሰዳቸው ምክንያት ለህመም የተዳረጉ ሰዎችን ዘወትር በዚህ ዳዋላ ክሊኒክ ውስጥ ይመለከታሉ። በዚህ ምክንያት ነው የመድኃኒቶችን ትክክለኛ መሆን አለመሆን እንደሚያረጋግጥ ያስተዋሉትን መሳሪያ በእጃቸው ያስገቡት። በቀደመው ጊዜ መድኃኒቶችን ለህመምተኞች ስናዝ ሁል ጊዜ የተፈለገውን አይነት ውጤት አይሰጡንም ነበር። ይህንን መሳሪያ መጠቀም ከጀመርን ወዲህ ግን ለህመምተኞቻችን የምንሰጠውን እንክብካቤ በትንሹ ከዘጠና በመቶ በላይ ለማሳደግ እንደቻልን አረጋግጥላችኋለሁ ነው ያሉት። ዶክተር ናና የሚጠቀሙት ትሩስፔክ የተሰኘውን በካሜሩናዊ ፋርማሲስት የተፈጠረውን ተንቀሳቃሽ መሳሪያ ነው። አንድ ተጠቃሚ መድኃኒቱን መሳሪያው ላይ ያስቀምጣል። ከአስር ሰከንድ ባነሰ ጊዜ መሳሪያው የመድኃኒቱን ኬሚካዊ ጥንቅር ያጤንና የደረሰበትን ውጤት አብሮ በተያያዘው የእጅ ስልክ በኩል ያሳውቀዋል። መድኃኒቱ ትክክለኛ ከሆነ መሳሪያው የመድኃኒቱን ንጥረ ነገራዊ ይዘት ያሳያል። በተጭበረበረ ሂደት የተሰራ ከሆነ ግን የማይታወቅ ንጥረ ነገር የሚል ያሳያል። መሳሪያው በተለይ በዓለም የጤና ድርጅት ትክክለኛ ያልሆኑ የደም ግፊት መድኃኒቶች በካሜሩን፣ የማናጃይተስ መድኃኒቶች ደግሞ በኒጀር መሰራጨታቸውን ካስታወቀ ወዲህ በካሜሩን የፋርማሲስቶች ኮሌጅ መልካም ተቀባይነት አግኝቷል። ዶክተር ክሪስቶፍ አምፖም ከካሜሩን የፋርማሲስቶች ኮሌጅ መተግበሪያው የሕክምና ባለሙያዎች የሚያዟቸውን የመድኃኒቶች ጥራት፣ ተጠቃሚዎች ደግሞ የሚወስዷቸውን መድኃኒቶች ጥራት እንዲያረጋግጡ ይረዳቸዋል። በበጎ የምንቀበለው መተግበሪያ ነው ነው ያሉት። ትሩስፔክ የዓለም ጤና ድርጅት ባዘጋጀው የ2019 የፈጠራ ውድድር ከምርጥ 30ዎቹ መካከል ገብቷል። ውድድሩ የአፍሪካን የጤና አገልግሎት ፍላጎት ለማርካት ለጤና ነክ ፈጠራዎች ዕውቅና ይሰጣል። ለአሁኑ መሳሪያው የሚገኘው በካሜሩን ብቻ ነው። የትሩስፔክ ፈጣሪ ፍራንክ ቨርዝ እንደሚሉት ሌሎች ሀገራትም መሳሪያውን ለመጠቀም ፍላጎት አሳይተዋል። ቀጣዩ እርምጃ የሚሆነው ከአፍሪካ መንግስታት ጋር ግዙፍ ትብብር በመፍጠር ሐሰተኛ መድኃኒቶች ላይ በታወጀው ጦርነት ተሳታፊ መሆን ነው። አብሮም ለአፍሪካውያን ትክክለኛ መፍትሄ በመስጠት ሂደት ውስጥ እንሳተፋለን። የአፍሪካ ሕዝብ ሐሰተኛ መድኃኒቶች በፈጠሩት ችግር ሰበብ በእጅጉ ተጎድቷል ነው ያሉት። የአውሮፓ ህብረት ጥናት እንደሚያሳየው ለዓለም ጤና ድርጅት ከተጠቆሙት ሐሰተኛ ወይንም ዝቅተኛ ጥራት ያላቸው መድኃኒቶች መካከል ወደ ግማሽ የሚጠጉት ከሰሃራ በታች ባሉ ሀገራት የሚገኙ ናቸው። ጥናቱ በሐሰተኛ የውባ መድኃኒቶች ሰበብ ብቻ በየዓመቱ 64,000 ሰዎች ይሞታሉ ብሏል።
ያዳመጣችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ አሁን ደግሞ የዛሬው የዘጋቢዎች መስኮት ላይ ደርሰናል። የዘጋቢዎች መስኮት ወደ ደቡብ ኢትዮጵያ ይወስደናል። ቀንዲል የተሰኘ በጎ አድራጊ ድርጅት መስራች ከሆኑት መካከል አንዷ ከሆነችው ሀና ኃይሉ ጋር እንተዋወቃለን።
የ22 ዓመቷ ሀና ኃይሉን ያነጋገራት ዘጋቢያችን ዮናታን ዘብዲዮስ ነው።
ሀና ኃይሉ እባላለሁ። የ22 ዓመት ወጣት ነኝ። ከሐዋሳ ዩኒቨርሲቲ ከተመረቅ 2 ወር ሆኛል። በተለያዩ ማህበረሰብ ተኮር ስራዎች ላይ በአርትም ላይ አንዳንድ ነገሮች እንሰራለሁ። በጎ ፈቃደኛም ነኝ። በማርኬቲንግ ማኔጅመንት ነው የተመረቀው። ያው ተማሪ ያለው ብዙ ነገሮች ላይ ይሳተፍ ስለነበረ ለስራ የሚሆን ልምዶች ነበሩ። በዚህ ምክንያት ስራ ለማግኘት ብዙ አልተቸገርኩም። ነገር ግን ማግኛቸው ስራዎች አጋጣሚ ሆኖ እኔ የምፈልጋቸው ወይም ተጽዕኖ መፍጠር የምችልበት አይነት ስራ አልነበረ። አሁን ግን በትክክል የምፈልገውም የሚያስፈልገኝም አይነት ስራ ነው ያገኘው። ምናልባት የቦብ ፕሮክተር የሚባል በአስተሳሰብ ልቀት ላይ የሚሰራ ዝነኛ ሰው አለ አለም ላይ። ከ500 በላይ ኮንሰልታንቶች አሉት አለም ላይ። ያው 77 ሀገሮች ላይ ይሰራል። ከእነሱ አንዱ የሆነ ኢትዮጵያ ውስጥ ለመጀመሪያ ጊዜ የተከሰተው የቦብ ፕሮክተር ኮንሰልታንት ኢትዮ ፕራክቲስ የሚባል ድርጅት ይሰራለሁ። ቲንኪንግ ኢንቱ ሪዛልት የሚል ፕሮጀክት አለው። ከአስተሳሰብ ወደ ውጤት የምንሄድበትን መንገድ የሚያሳየን ለግለሰብና ለድርጅት ስልጠናዎች የምንሰጥበት ማዕከል ነው ያለን። ሰው የአስተሳሰብ ልቀት ላይ እየሰራው ነው። በማርኬቲንግና ኮሚኒኬሽን ዳይሬክተሩ ነው የምሰራው በድርጅት ውስጥ።
ማህበራዊ ተቆራቋሪ ወይም ሶሻል አክቲቪስት አይነት ዘርፍ ውስጥ ማለሽ በጎ አድራጊም ነሽ።
ማህበረሰብ ላይ በደንብ አክቲቭ ሆኜ ስለምሰራ ሶሻል አክቲቪስት ነኝ ብዬ አምናለሁ። የማህበረሰብ ጉዳይ ስለሆነ ማለት ነው። ከዛ በተጨማሪ የተለያዩ ጽሁፎችን እጽፋለሁ። ጸሐፊ ለመባል ከትልልቆች እኩል ለጊዜው ደረስኩ ብዬ አላስብም። ነገር ግን የሰዎች ህይወት ላይ ተጽዕኖ መፍጠር ይችላል የሚባሉ ጽሁፎችን የማስበውን ያሉኝን አቅሞች አውጥቼ መጠቀም ስለምችል ያለኝን ታለንት ተጠቅሜ የተለያዩ ጽሁፎችን እጽፋለሁ።
መልካም። የጣልታ በጎ አድራጊ አረጋውያንና ህጻናትን የሚንከባከብ ተቋም አለና የእሱም አምባሳደር ነሽ እና አሁንም ከነሱ ጋር እየሰራች ነው።
ለሶስት አመት ተማሪ እያለሁ በጎ ፈቃደኛ አምባሳደር ሆኜ ነበር የማገለግለው። አሁን ፓርት ታይም ወይም በትርፍ ጊዜ ስራዬ እነሱ ጋር ተቀጥሬ ነው የምሰራው፣ አሲስታንት ኮኦርዲኔተር ሆኜ። ያው ጣሊታ ደግሞ ከ10 አመት በላይ ነው ድርጅቱ ከተመሰረተ። በጣም ብዙ የተያዙ ወደ 430 የሚጠጉ ሰዎችን የሚረዱበት ድርጅት ነው። ከ80 በላይ ህጻናት ተጥለው ተገኝተዋል እዛ ድርጅቱ። እነሱ ናቸው እንክብካቤ የሚያደርጉት። አዶፕሽን ይሰጣሉ እና በጣም ብዙ ነገሮች ይሰራሉ። አሁን ከእነሱ ጋር እሰራለሁ። ኢቨንት ፈንድሬዝ እናደርጋለን። ከእነሱ ጋር አሁንም እየሰራሁ እገኛለሁ። በጎ ፈቃደኛውን የለውጥ ማምጣት የምፈልገው ለሰዎች የገንዘብ ስራ ወይም ደግሞ ምግብ በመስጠት ሌላም በዛ መንገዶች ሳይሆን እኔ ለውጥ ማምጣት የምፈልገው በአስተሳሰብ ላይ ነው እና ሰዎች የራሳቸውን አቅም ተጠቅመው የራሳቸውን ህይወት የሚያበለጽጉበትን እና ሌሎች የሚደግፉበትን መንገድ ነው። እዛ ላይ ነው በደንብ በጎ ፈቃደኛውን የሚሰራው።
ቅንዲል ብለሽ የመሰረትሽው አንድ ፔጅ አለ እና ስለ እሱ እስቲ ያስረጅኝ።
ቅንዲል ማለት ቅን ነገር ዲል ማድረግ ማለት ነው፣ ወይ ቅን ነገር ሰርቶ ድል ማድረግ ማለት ነው። ስለዚህ በሁለቱም እንጠቀማለን። ደብረ ብርሃን ከተማ ላይ የተበላሸ መንገድ ነበረ። አሁን በራሳቸው ተነሳሽነት ደብረ ብርሃን የሚገኙ የቅንዲል ሜምበሮች መንገዱ የሰሩበትን ሁኔታ ነበረ እያየን የነበረው። እዛ ያሉ ሊደሮች አሉ፣ እነሱ በእነሱ አማካኝነት ነው ያ ኢኒሽቲቭ የተነሳው።
መልካም። የቅንዲል አባላት በየከተማው አሉ ማለት ነው ሀና?
እንግዲህ አሁን በጣም ለማስፋት እየሞከርን ነው። የተለያዩ ሊደሮች አሉ በየከተማው። እነዛ ሊደሮች በስራቸው ብዙ ልጆችን እያያዙ ለማህበረሰቡ የምናገለግልበትና ድጋፍ የምናደርግበት መንገድ ነው እየፈለግን ያለ ነው። ብዙ ከተሞች ላይ አሉ፣ ግን በደንብ ይስፋፋል ብዬ አስባለሁ ወደፊት።
በተለያዩ ትልልቅ መድረኮችም ጭምር አይሻለሁኝ። መድረኮቹ ደግሞ ቅድም እንዳልሽው ትኩረት የሚያደርጉት በአስተሳሰብና በባህሪ ለውጥ ላይ ነው።
ሁሉም ነገር ከሀሳብ ነው የሚጀምረው። ሰው ሀሳቡን ሲቀይር፣ ራሱን ሲቀይር ዓለምን መለወጥ ይችላል። ስለዚህ እያንዳንዳችን ውስጥ ያለውን አቅም ለማውጣት ማህበረሰቡ አስተሳሰቡ ላይ ከተሰራ መንቃት መብቃት ይችላል ብዬ አስባለሁ። ስለዚህ ራሴ የወሰድኳቸውን ትምህርቶች ሰዎች ያስተማሩኝን ትምህርቶች በየመድረኩ ላይ ለሰዎች አካፍላለሁ። ዩኒቨርሲቲዎች ላይም እየሄድኩኝ ስልጠናዎችን እሰጣለሁ። እኔ ባለራዕይ ነኝ ብዬ ነው የማስበው። ከችግሮች ይልቅ መፍትሄዎች ላይ ነው ፎከስ አድርጌ የምሰራው። ብዙዎቻችን ችግሮችን ስንመዝ ሌላ ደግሞ ማያልቁ ችግሮች አብረው እየተሳቡ ይመጣሉ። ግን የችግሮቹ መፍትሄዎች ላይ ስንሰራ የተሻለ መፍትሄ፣ የተሻለ እድገትና ለውጥ ማየት እንችላለን ብዬ አስባለሁ እና ባለራዕይ ወጣቶች በዚህ ሰዓት በጣም ነው የሚያስፈልጋት ሀገራችን። ባለራዕይ ነኝ። እያንዳንዳችን ውስጥ በጣም ብዙ የተደበቁ ወርቆች አሉ። ወርቅ ለማውጣት ደግሞ እንደሚታወቀው ጭቃ ማብኳት፣ አፈሩ ያስፈልጋል። በሀገራችን ውስጥ ያሉትን ብዙ አይነት ወርቆች ለማውጣት ከላይ ያለውን ቆሻሻ ከላይ ያለውን ነገር ማንሳት አለብን። ስለዚህ ሁሉም ወጣት ድንቅ ነው በራሱ። ሁሉም ወጣት ብዙ አቅም አለው። ባለራዕይ እንዲሆንና ስኬታማ እንዲሆን ሀገሩ እንዲጠቅም ግን መማር አለበት። ባለራዕይ እንዲሆን ወጣቶች ማሰልጠን ማስተማር አለብን።
ማህበራዊ ሚዲያውን ለመልካም ነገር ከመጠቀም አኳያ ያለሽን ሀሳብ እስቲ አጋሪኝ።
ሶሻል ሚዲያ በጣም ተአምር መስራት ይችላል ብዬ ከማምን ሰዎች አንዷ ነኝ። በሶሻል ሚዲያ ብዙ ጥቅም ነው ያገኘሁት። ብዙ ነገሮችን የማገኘው፣ ብዙ ድጋፎችን የማገኘው፣ ብዙ ስራዎችን የምሰራው በሶሻል ሚዲያ ነው። ሶሻል ሚዲያ ለግለሰብ ሳይሆን ለሀገርም ትልቅ ዋጋ ያለው ነገር ነው። ለምሳሌ እኔ በጣም ብዙ ፈንዶችን ሬዝ ማድረግ የቻልኩት ለሰዎች ብዙ ድጋፎችን ማድረግ የቻልኩት በራሴ አቅም አይደለም። ምክንያቱም እኔ ተማሪ ነበር። ግን ውጭ ሀገር ያሉ ኢትዮጵያ ውስጥ ያሉ በጣም ብዙ እኛም ማገዝ ወጣቱን ማገዝ ኢንካሬጅ ማድረግ የሚፈልጉ ሰዎችን አገኛለሁ ፌስቡክ ላይ እና በጣም ትልልቅ ለውጦችን ያገኘሁት ፌስቡክ ላይ ነው። ትልቅ ተጽዕኖ ነው በህይወቴ ውስጥ ያሳረፈው። ከዛ በተጨማሪ እኔ ለምሳሌ ሁለት ራሳቸውን ማስተማር ያልቻሉ ወይም በጣም ድጋፍ የሚፈልጉ ሰው ቤት እየሰሩ የሚማሩ አይነት ልጆች እንቼ ነበረ እና ለእነሱ ፈንድሬዝ ማድረግ የቻልኩት ፌስቡክ ላይ ነው። ፌስቡክ ለሀገሬ የሚል አይዲያ አለኝ። በዚህ ሰዓት የሚማሩ ዩኒቨርሲቲ የሚማሩ ሁለት ልጆች አሉ። ከዛ በተጨማሪ ግን ለድርጅት ነው የማገለግለው። ቮለንቲር ሆኜ የማገለግልባቸው ድርጅቶች አሉ። በቁጥር መጥቀስ አልችልም፣ ይከብዳል።
ከጋቢና ጋር
እኔም በጣም ነው የማመሰግነው። እግዚአብሔር ይመስገን። ጓደኛሽ ነኝ የልብ ምስጢረኛሽ ይሁን ወንድምሽ ነኝ
አድማጮቻችን አብረን ስለነበርን በጣም ደስ ብሎናል። ነገም እንገናኛለን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ አት አምሃሪክ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርን የቆየው ደግሞ ሞክቢል ያቤሩ ነው። ደናደሩ አብራችሁ ስለነበራችሁ በድጋሚ እናመሰግናለን።
Kun Radio Sagale Americati.